Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። የምሽቱ ፕሮግራማችንን እናስተዋውቃችሁ። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታወቀ።
We have an ongoing discussion on a range of issues, and that includes democratic progress. And part of that is encouraging space for people to express their views and be heard by the government.
በተለያዩ ጉዳዮች ላይ ከኢትዮጵያ መንግስት ጋር የሚካሄደው የቀጠለው ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው።
በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ፓርኔት ለቪኦኤ የሰጡትን ማብራሪያ ይዘናል።
በተከታዩ ዘገባችን ደግሞ ድምጻዊ ጸሐዬ ዮሐንስ ያዜመውን ሰብሰም ማርገኝ የተሰኘውን ለባር ዜማ ታስተውሳላችሁ። በአዲስ ቅንብር በዜማም በሌሎችም ኢትዮጵያውያን ነባር ዜማዎችን እንደዚሁ በአዲስ ቅንብር በመስራትና በመድረክ በመጫወት በእስራኤልና በአውሮፓ ከፍተኛ ተወዳጅነትን አትርፏል። እንግዳችን
ያለወቁም ስለ ኢትዮጵያ ሂስቶሪ መቆራት አልቻልኩም እና ዛሬ አሁን ሲገባኝ ዛሬ አውቃለሁ ስር የሌለው ዛፍ ጥሎ ብሎ ይወድቃል።
የሙዚቃ ደራሲ አቀናባሪና ድምጻዊ ጊሊ ያሎ በጋቢናችን ዛሬ ይሳፈራል። ያለፈውን አመት የኢትዮጵያ የምጣኔ ሀብት እድገት መለኪያዎች በተለይ የእናንተን ኪስ የሚመለከቱት ላይ ዛሬ እናተኩራለን።
ጭማሪ ማለካለን የስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጅናል ወይንም አነስ ያለ የኤክስፖርት ጭማሪ ነው ማምጣቶች አሉ።
የምጣኔ ሀብት አማካሪ ጌታቸው ተክለ ማርያም ነበር ያደመጥነው። ሙሉ ዘገባውን ይዘናል።
ጊዜ ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃ መንጋብሳችኋለን። ጋቢና VOA አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በኦሮሚያ ክልል በተለያዩ ከተሞች ተቃውሞዎች መቀጠላቸውን ተቃውሞዎቹ በተደረገባቸው አካባቢዎች ያሉ አንዳንድ ነዋሪዎች ለአሜሪካ ድምጽ ሬዲዮ ገለጹ። በሙከጦሪ ከተማ ትናንት የ16 ዓመት ወጣት መገደሉን ወንድሙ ገልጿል።
ወሩ ጓደኞች ናቸው ደግሞ ይገደሉ የነዛ ደግሞ ተገደሉ።
አስክሬኑን አገኛችሁ?
አዎ።
የት አገኛችሁት?
እዛ በሞተበት።
አሀ፣ መሬት ላይ ወድቆ? ቀበራችሁ?
አዎ።
መቼ ተቀበረ?
ዛሬ የተቀበረ። እዚህ ምንም ነገር እንዳያውቁ ታሪክ ስለሌለ ማለት ነው። እዚያም ከጥሩ ነበር ከተማ አላማዊ ሰልፍ ነበር እና እዚያ ውስጥ ያለት መስሎ ተለይም ፈለጋ መታገጠ ነው። እኔ ደግሞ እየጠር ነበር።
አሀ፣ ሰላማዊ ሰልፍ ውስጥ ያለ መስሎት ሄዶ ነው?
መስሎ ተለይም ፈለጋ እዚያ መጥቶ።
አንተ እዛ ነበርክ?
አልነበርኩኝ። የስራ ቦታ ነበርኩኝ። ያለ ስራ ቦታ ተደውሎ ነው የተነገረ።
ሙከጦሪ ሰሜን ሸዋ የሚገኝ ከተማ ነው። በሰሜን ሸዋ ዞን ገዳም ወረዳ ኗሪ የሆነ ሌላ ምንጭ ደግሞ ጥቅስ በሰላማዊ መንገድ ይካሄድ የነበረ ሰልፍ ላይ ተኩስ ተከፍቶብናል ብሏል። በሌላ በኩል በጅማ ዩኒቨርሲቲ ኢንጂነሪንግና ኮምፒውተር ሳይንስ ተማሪዎች፣ ከጅጅጋ ዩኒቨርሲቲ የወጡ ከ4000 በላይ ተማሪዎችና መምህራን ቦታ ሊሰጣቸው ይገባል የሚል ጥያቄ ይዘው መውጣታቸውን ተናግረዋል። የኦሮሚያ ክልል ኮሚኒኬሽንስ ጉዳዮች መረጃ ለማግኘት ሞክረን ስልካቸው ስለማይነሳ ለማግኘት ሳንችል ቀርተናል።
በሌላ ዜና ባለፈው ቅዳሜ በመቶዎች የተቆጠረ ሰው ያለቀበት የቦምብ ጥቃት የመጀመሪያ ኢላማው የነበረው ሞቃዲሾ የሚገኘው አዲሱ ቱርክ የገነባቸው የጦር ሰፈር እንደነበር አንድ ከፍተኛ የሶማሊያ የደህንነት ባለስልጣናት ለቪኦኤ የሶማሊኛ አገልግሎት ገለጹ። ስማቸው እንዳይገለጽ የጠየቁት ባለስልጣን ከጥቃቱ በፊት የደረሱ ሁሉም የስለላ ሪፖርቶችና ከፍንዳታው በኋላ የተሰባሰቡ መረጃዎች ይህንን ያረጋግጣሉ። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የካቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር ነው።
እኔም መስታወት አድራጋው። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዘገባችን ወደ አዲስ አበባ ይሆናል የሚወስደን። በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ የተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታወቀ። መንግስት ሐሳብን በነጻነት መግለጽ እንዲፈቅድ እናበረታታለን ሲልም መግለጫው አመልክቷል። እስክንድር ፍሬው ተከታዩን ልኳል።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ከሰዓት በኋላ ያወጣው መግለጫ በቅርቡ በኦሮሚያ የተለያዩ አካባቢዎች የተካሄዱ የተቃውሞ ሰልፎችንና የደረሱ ጉዳቶችን መነሻ ያደረገ ነው። መግለጫው እነዚህን ሰልፎች በሁለት ከፍሎ ተመልክቷል። ሰልፈኞች በሰላማዊ መንገድ ሐሳባቸውን የገለጹባቸውንና የጸጥታ ኃይሎችም ይህንን እንዲያደርጉ የፈቀዱባቸውን የተለያዩ ክንውኖች በአድናቆት እንመለከታለን ብሏል መግለጫው። በሌላ በኩል ግን በበርካታ ሰልፎች የተከሰተው ሞትና ብጥብጥ እንዳሳዘነው ጠቁሟል። ለሥራ ከአዲስ አበባ ውጭ ካሉበት በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሐሳብን በሰላማዊ መንገድ መግለጽ መፈቀድ ያለበት መብት መሆኑን አስረድተዋል።
የኢትዮጵያ ሕዝቦች ሐሳባቸውን በነጻነት የሚገልጹበት ምህዳር እንዲኖር እናበረታታለን። ሰላማዊ ሰልፎች እንዲካሄዱ የተፈቀዱባቸው አጋጣሚዎች እንደነበሩ እናስታውሳለን። ያ ጥሩ ነገር ነው። መሆንም ያለበት እንደዚህ ነው። ሰዎች ሐሳባቸውን በሰላማዊ መንገድ መግለጽ አለባቸው። ያ ደግሞ መፈቀድ አለበት።
ለሰዎች መሞትና ለብጥብጥ ተጠያቂ የሆኑ አካላት መለየት እንዳለባቸው ኤምባሲው አስታውቋል። ለዚህ የሚረዳ ግልጽ ምርመራ መደረግ እንዳለበትም ጠቁሟል። ኤምባሲው በመግለጫው ያንጸባረቃቸውን አቋሞች ለኢትዮጵያ መንግስት ባለስልጣናትም ማሳውቆ እንደሆነ የጠየኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን የመለሱት።
በተለያዩ ጉዳዮች ላይ ከኢትዮጵያ መንግስት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው እና ያ የቀጠለ ውይይት ነው የምንነጋገርበትም ጉዳይ ነው።
ኢትዮጵያውያን ሁሉ ሐሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉ፣ ባለስልጣናትም ሐሳብን በሰላማዊ ሁኔታ መግለጽን እንዲፈቅዱ እናበረታታለን ሲል ነው ኤምባሲው ጥሪ ያቀረበው። በአጠቃላይም ለኢትዮጵያ ዜጎች አስፈላጊ በሆኑ ጉዳዮች ላይ ገንቢ፣ ሰላማዊና አሳታፊ የሆነ ብሔራዊ ውይይት እንዲኖር እናበረታታለን ብሏል። ትናንት በወቅታዊ ጉዳዮች ላይ መግለጫ የሰጡት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ከመለሷቸው ጥያቄዎች አንዱ እነዚህኑ በኦሮሚያ የተካሄዱ የተቃውሞ ሰልፎችን የተመለከተ ነው። ሐሳብን በነጻነትና በሰላማዊ መንገድ መግለጽ መብት መሆኑን፣ አንዳንዶቹ ሰልፎች ግን ሰላማዊ እንዳልነበሩ ነው ያብራሩት።
ሰልፎቹን በሁለት በኩል ከፍለን ማለት እንችላለን። አንደኛው በኢትዮጵያ ሶማሌ የተፈናቀሉ ኦሮሞ ተወላጆችን ለመደገፍ ገቢን ያሰባስባልን ብሎ ይመጣል። ገቢውን በመሰብሰብ ደግሞ በተከፈተው አካውንት ሄዶ ገቢ የሚያደርጉ ወጣቶች አሉ። በሌላ በኩል የተቃውሞ ድምጽ ለማሰማት ይመጣል። እነዚህን በተመለከተ የክልሉ አመራርም እንዳስቀመጠው በአሁኑ ጊዜ ሰላማዊ ሰልፍ ማድረግ ሁላችንም እንደምናውቀው ዲሞክራሲያዊ መብት ነው። ነገር ግን ደግሞ ሰላማዊ የሚለውን ትመረሳት የለበትም። ሰላማዊ ሰልፍ ሁከት ወይ ደግሞ ንብረት ማቃጠልን አያካትትም። በዚህ ውስጥ እየገቡ በሰላማዊ መንገድ ሐሳባቸውን መግለጽም ይሁን ለድጋፍም ይሁን ለተቃውሞ የሚወጡትን አካላት በመቀላጠል የማይወክሉን በንራዎች ይዞ ይወጡ ንብረትን ያቃጠሉ፣ በተለይ መኪኖችን ያቃጠሉ ጉዳት የሚያደርሱ አካላት አንደኛ ክልሉንም የማይወክሉ እንደሆነ በክልሉ ኮሙኒኬሽን ቢሮ ኃላፊ በኩል ባለፈው ተገልጿል። አሁን ባለን መረጃም የክልሉ መንግስት እነዚህን እየተከታተለ እየለየ ማለት ነው። በአንድ በኩል በሰላም አስተባባቸውን የሚገልጹ መብታቸው ነው። ማን የማንንም መብት ሳይነኩ በሁከት ውስጥ ሳይገቡ ማንኛውም ሰው ህጉ በሚፈቅደው መንገድ ብቻ ማለት ነው በዲሞክራሲያዊ ስርዓት አሳባቸውን የሚገልጹ መብታቸው ነው። ከዛ ውጪ ግን የሌላውን መብት የሚጋፉና ጉዳት የሚያደርሱ መንግስት እንደማይልፋቸው መታወቅ አለበት። በእነሱ ውስጥም ገብቶ ሆን ብሎ ማለት ነው ክልሉ እንዳይረጋጋ ለማድረግ የሚደረጉ እንቅስቃሴዎችም ክልሉ ለይቶ እርምጃ እየወሰደ እንደሆነ መታወቅ አለበት።
የክልሉ መንግስትና ገዢው ፓርቲ ኦህዴድ የተቃውሞ ሰልፎቹን ተከትሎ በጠፋው የሰው ህይወት ማዘናቸውን መግለጻቸው ይታወሳል። በሰልፎቹ ወቅት ለሰው ህይወት መጥፋትና አካል መጉደል ተጠያቂ የሆኑ አካላት በቁጥጥር ስር መዋላቸውንም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ ገልጸው ነበር። በቁጥጥር ስር ዋሉ በተባሉት አካላት ማንነት ላይ የተሰጠ ዝርዝር ማብራሪያ ግን የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባችን ወደ ኬንያ ይሆናል። ይህም ይወስደን በዚያ በስደት የሚኖሩ የኦሮሞ ማህበረሰብ አባላት የኢሬቻ በዓልን ለማክበር መከልከላቸውን ገልጸው ጉዳዩ ተገቢ አይደለም ብለዋል። ገልሞ ዳዊት ከናይሮቢ ያደረሰን ዘገባ ዝርዝሩን ይዟል።
በኬንያ ናይሮቢ የሚኖሩ የኦሮሞ ስደተኞች ማህበረሰብ በኢትዮጵያ መንግስት ግፊት ብዙ ችግር እየደረሰባቸው መሆኑን ተናገሩ። የማህበሩ ጻፊ አቶ ፍቃዱ ድርባ በአሁኑ ወቅት በናይሮቢ ማንኛውንም ስብሰባ እንዳናደርግ ተከልክለናል በማለት ለአሜሪካ ድምጽ ተናግረዋል። አቶ ፍቃዱ የኢትዮጵያ መንግስት ከኬንያ ፖሊስ ጋር በመሆን ነው በስደተኛው ላይ ጫና እየፈጸመ ያለው ይላሉ።
ኢሮ ገራገራ ሞቱማን ኢትዮጵያ ወንዳሉ ተፖሊሲ ከናወጂኒ ወለት የኛኑ ጀቱ ወተካዋሳው ኮሚኒቲ ኦሮሞ ናይሮቢቲ ኢጃራምኔ ገልሞፍኔ።
ብዙ ጊዜ የኢትዮጵያ መንግስት ከጸጥታ ኃይሎች ጋር አንድ ላይ ሆኖ ነው የሚሰራው። እኛም በማህበር ተመዝግበን ህጋዊ ሆነን የሆነን ማህበር ነን። እኛ እንግዲህ ህጋዊ ሆነን እያልን በኢትዮጵያ መንግስት በናይሮቢ ውስጥ ባሉ የፖሊስ ኃይል በኩል ስብሰባ እንዳናደርግ የህዝብ ተወካይ እንዳንመርጥ ጫና ያደረገብን ነው። ስደተኛውን ማገዝ የምንችልበት መንገድ ዙሪያ ለመወያየት ምርጫም ለማድረግ የፓኒጋኒ ፖሊስ ጣቢያ ስብሰባ ፈቃድ ወስደን የመሰብሰቢያ አዳራሽ ከተከራየን በኋላ መጥተው የስብሰባ ፈቃዳችንን ነጠቁን። ከዛ ወዲህ ምንም ነገር መስራት እየቻለን አይደለም። ስደተኞችንም ማገልገል አልቻልንም።
በናይሮቢ የኢሬቻ በዓል በተለምዶ ሲቲ ፓርክ በሚባል ቦታ ነበር የሚከበረው። ባለፈው አመት በዓሉን ለማክበር በቦታው ተገኝተው ከነበሩት አዳሚዎች ቁጥራቸው ወደ 42 የሚሆን በኬንያ ፖሊስ ቁጥጥር ስር ውለው ከአራት ቀን በኋላ መፈታታቸው የምታወስ ነው። ለንጮ ኤሊያስ በ2014 ነው ወደ ናይሮቢ የመጣው። የኢሬቻን በዓል በናይሮቢ ሲቲ ፓርክ በ2015 በሰላም ማክበሩን ተናግረው ባለፈው አመት ግን በበዓሉ ዕለት የኬንያ የጸጥታ ኃይሎች በትዕዛዝ መጥተው በቁጥጥር ስር እንዳዋሏቸው ያስታውሳል።
ኢትጋፈተማሳኒ ሙቲ ሰደርካ ቃመን ወሊድ
የግግሪ ፖሊስ ኃላፊ ፈቃዱን ተከልክለው በፖለቲካ ምክንያት መሆኑን በመግለጽ ነው የነገረን። የኢትዮጵያ መንግስት ኦሮሞ እዚህ እንዲገናኝ ስለማይፈልግ እኛና ኢትዮጵያ አብረን ነው የምንሰራው። የኢትዮጵያ መንግስት ጥቅም መከበር አለበት። ስለዚህ ዛሬም ቢሆን ነገም መገናኘት እንደማንችል ነው የተነገረን በግልጽ።
ባለፈው አመት ለንጮን ጨምረው ከ42 በላይ ሰዎች ታስረው የነበሩ ሲሆን ከአራት ቀን በኋላ ግን ፍርድ ቤት ቀርበው እንዲለቀቁ ሆነዋል። ዘንድሮም ተመሳሳይ ስርዓት እንዳይከሰት በናይሮቢ የኦሮሞ ስደተኞች ማህበረሰብ መሪዎች የኬንያ ፖሊስን ፍቃድ ጠይቀው ነበር። የናይሮቢ ሴንትራል ፖሊስ ጣቢያ ግን ፍቃዱን ከልክሎታል።
ኦሲፒዲንግ ይሪዋን ንጀለኑቲ ዋንዲስ ኦወነፊ ሰበባ ሲያሰደፊን ኦወነጂ ደቁልቁለሽን ትመጫ ኢትዮጵያን ሞከሩ
ሐላፊያቸው መጥተው ለኛ የበላያችን አካል ደውለውልን እናንተ ስብሰባ እንዳላችሁ ነገሩን። እናንተ በኢትዮጵያ ያለውን ችግር እዚህም ልትፈጥሩ እንደሆነ ነው የተነገረን። ስለዚህ ነው በቁጥጥር ስር ልናውላችሁ የመጣ ነው ብለው ይዘው አሰሩን። ሲጠይቁን የነበረው ነገር ስለመሰብሰቢያ ፈቃድ ነበር፣ ግን በቂ መልስ እንድንሰጣቸው ፋታ ሲሰጡን አልነበረም።
የኬንያ ፖሊስ ለማህበረሰቡ ፍቃድ ለምን እንደከለከለ ለመጠየቅ የናይሮቢ ሴንትራል ፖሊስ ጣቢያ ሄጀ ነበር። የጣቢያው ኃላፊ ጆሴፍ ኮሜን ማግኘት አልቻለም። የቢሮአቸው ጻፊ የሰጡን ስልክ ቁጥር ደውለን ለማናገር ብንሞክርም የቢሮአቸውን ስልክ የሚመልስ ሰው የለም። በኬንያ ያለ ማንኛውም ስደተኛ አደንነቱን የመጠበቅ ኃላፊነት ያለበት የኬንያ ስደተኞች ጉዳይ ቢሮ ሲሆን የኦሮሞ ስደተኞች ለምን ፍቃድ እንደተከለከሉ ተጠይቀው ቢሮው ስለዚህ ጉዳይ መልስ መስጠት እንደማይችል ገልጸዋል። ሌላው ሰሞታ እየቀረበበት ያለው አካል በኬንያ ያለው የኢትዮጵያ ኤምባሲ ላይ ነው። ስደተኞቹ ኤምባሲው የኬንያ ፖሊስን ተጠቅሞ ይህን ግፊት እያደረሰ ነው በማለት በኬንያ የኢትዮጵያ ኤምባሲን ይወቅሳሉ። በኤምባሲው የፓብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ የሆኑት አቶ አፍታሙ ባየ መልስ ሰጥተዋል።
እንግዲህ በናይሮቢ የኢትዮጵያ ኤምባሲ ዋነኛ ተልእኮ አለው። ይሄ ዋነኛ ተልእኮ ምንድነው? አንደኛ በሁለቱ ሀገራት መካከል በኢትዮጵያና በኬንያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር ነው። በሁለተኛ ደረጃ በናይሮቢ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አሉ፣ የሚያጋጥማቸውን ችግር ኤምባሲው ይፈታል እንጂ እንደዚህ አይነት ችግር የሚፈጥርበት ምንም ምክንያት የለም። እኛ እስካሁን በመናቀው ደረጃ አሁን ያነሳውን የኢሬቻ ባህል አከባበርን በተመለከተ የኢትዮጵያ ኤምባሲ እስከሚያቀው ድረስ በናይሮቢ ከሚኖሩ የኦሮሞ ወንድሞቻችን እንደዚህ አይነት በዓል እናከብር ነውና እንዲህ አይነት ድጋፍ አድርጉልን ተብሎ የቀረበ ጥያቄም የለም። ስለዚህ አሁን ይሄ አንተ የምትለው ነገር የኢትዮጵያ ኤምባሲ ወታደሮች ሁሉትም እዚህ የፖሊስ አካላት ሁሉትም የጸጥታ አካላትንም ልኮ እዛ ሊያስፈራራ የሚችበት ምንም ማግራውንድ የለውም። ስለዚህ አሁን እየቀረበ ያለው ክስ መሰረተ ቢስ ነው።
ለአቶ አፍታሙ የኢትዮጵያ ኤምባሲ ጉዳዩን ለማስፈጸም የኬንያን የጸጥታ ኃይሎችን ይጠቀማል ስለተባለው ሰሞታ ስናነሳ ኬንያ ሉዓላዊት ሀገር ናት፣ ስለዚህ ኤምባሲው ይህንን የሚፈጽምበት ምክንያት የለውም በማለት አጣጥለዋል። አቶ አፍታሙ ይህንን ቢሉም በ2015 አንድ ኤክስፕሬስ የተባለው የኬንያ መጽሔት ወደ 50 የሚሆኑ የኬንያ ፖሊስ አባላት ኬንያ ባለው የኢትዮጵያ ኤምባሲ በጀት ተመድቦላቸው የኢትዮጵያ ስደተኞች ላይ እርምጃ ሲወስዱ እንደነበሩ የሚያጋልጥ መረጃ አውጥቶ የነበረ መሆኑ የምታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ። Never move.
የምሽቱ የጋቢና እንግዳችን ደግሞ የዛሬ አራት
ክስታውን ጋፋረካው ክስታው ሲያስነካው ነበር አድማጮቻችን። ሄኖክ በጣም ጎበዝ ክስታ መቼ ነው
ታውቃለህ? አዎ ወነት በቅርቡ ሰርግ አዲስ አበባ ላይ በቃ ሳስነካው ብታይ
አስነካው የትኛው
ስለማግዚያጅልኝ። ለማንኛውም የዛሬ 33 አመት መሆኑ ነው። የአራት አመት ልጅ ሳለ ከቤተ እስራኤል ዘር ቤተሰቦቹ በመሆኑ ወደ እስራኤል አቅንቷል። እንግዳችን ድምጻዊ ጸሐየ ዮሐንስ ያዜመውን ሰብሰብ አርግኝ አቤት ድምጽ እንደታየ
በጣም ጥሩ ነው። እንደማቀናባሪ ይፈልግልሃል።
ይህንን ነባር ዜማ በአዲስ ቅንብር በዜማም እንደዚሁም ሌሎች ኢትዮጵያውያን ነባር ዜማዎችን በአዲስ ቅንብር በመስራት በመድረክም በመጫወት በአውሮፓና በእስራኤል ከፍተኛ ተወዳጅነትን አትርፏል። ካለበት እስራኤል በስልክ አፈላልጋ ስለ ሙዚቃው መስታወት አረጋው አነጋግራዋለች። ድምጻዊነት ላንተ ምን ማለት ነው በሚለው ጥያቄ ይጀምራል።
የመጀመሪያ ቤቴ ነው። አባቴ እና እናቴ ኢትዮጵያ ናቸው። ሁሉ ህጉ ሁላ እንጀራ ሲበላ መጠጥ ሲጠጣ ስነ ስርዓቱ ኢትዮጵያ ነው። ግን እዚህም ሰዎች ሲወጣ እስራኤል ነው። ለምን አካባቢው ሁላ የኔ አካባቢ ብዙ እስራኤል ናቸው። ስለዚህ በብራችን አወራለን። ባህል ህግ ምናምን ሁሉን እስራኤልም ትምህርት ቤት ተምሬያለሁ። ስለዚህ ግማሽ እንደዚህ ነው፣ ግማሽ እንደዚህ ነው። ይሄ ነኝ እኔ ነኝ። ይሄ ነው ጊሊ።
ስለዚህ ጊሊ ግማሽ ኢትዮጵያዊ ግማሽ እስራኤላዊ ማለት ነው።
አዎ።
ምረጥ ብትባል የትኛውን ትመርጣለህ?
ምረጥ ቢሉኝ ትልቅ ጥያቄ ነው። ልንገርሽ ለምን እኔ በመጀመሪያ ትምህርት ቤት ስደርስ እኔ በጣም እስራኤሊ መሆን ፈለግኩኝ። ስለዚህ እባካችሁ ዕብራይስጥ ተነጋገሩ እና አማርኛም አንናገርም። እዚህ አስተማሪ አስተምራኝ። ከዚያ በኋላ ወደ ቤትም ለአባቴም ለእናቴ ስሙ እኔ አማርኛ ማውራት አልፈልግም፣ ዕብራይስጥ የምናወራ እስራኤል ሀገር ነው የመጣነ። ስለዚህ ዕብራይስጥ አንናገር። ከዚያ በላይም የኢትዮጵያ ሙዚቃ አልሰማም፣ እንጀራውን ብዙ አልበላም። ዌስተርን የእስራኤል ሀገር በብል በላ ነበርኩ። ብዙ አመት አልፎ ጎርምሼ ገባኝ፣ የኢትዮጵያ ህግ ገባኝ። የኔ ሩትስ የሚባል ለምን እዚህ አንዳንድ ነገር የሆነ አንድ ቦታ ነበረ፣ ቄረት ማላፊ የሚባል ወደ 15 አመት በፊት ብዙ ሰዎች አንድ ላይ ሆኖ ለኢትዮጵያ ቤት አናከራኝም አሉ። ከዚያ በፊት ለእኔ በሳሬ እኔ እስራኤል ነኝ። አንዳንድ ጊዜ አንዱ ቢሰድበኝ አላገባኝም። አንድ ሰው ነው፣ ሞኝ ሰው አለ። ግን በጣም ብዙ ሰዎች አንድ ላይ ፈርመው ኮንትራክት ፈርመው ለሀበሻ ቤት አናከራይ ምናምን ሲሉ በዚህ ሀገር በጣም ተበሳጭ፣ በጣም ስበሳጭ። እኔ እስራኤል አይደለሁ እንደዚህ ካሉ እንዴት እስራኤል ይሆናለሁ? ሰው ካልፈለገ እንዴት በሱ አካባቢ መሆን ትችላለ? ከዚያ በኋላ ስለ ኢትዮጵያ መጥራት ብዙ መጥራት እና ማንበብ ጀመርኩ እና የኢትዮጵያን ሂስቶሪ ስለ ቴድሮስ፣ ስለ ምኒልክ በዚያ ጊዜ የነበረውን ስለ ኃይለ ሥላሴ ሁሉን አንብቤ ከዚያ በላይም በጣም ብዙም መኩራት አለ ስለ ኢትዮጵያ። ግን እኔ አላወቅኩም። ሲሰድቡ እኮ በዚህ ሀገር በዚያ ጊዜ እንዴት ይሰድቡ ነበሩ? በላንተ አንተ ጥቁር ወደ ጁንግል ተመለስ፣ ከዚያ ጁንግል ነው የመጣ ወደ ጁንግል ተመለስ ይሉ ነበር።
ወደ ጫካ ተመለስ፣ ከጫካ ነው የመጣኸው ይሏችኋል።
አዎ። እኔ አላወቅኩም እንዴት መመለስ ለነሱ አላወቅኩም። ስለ ኢትዮጵያ ሂስቶሪ መኮራት አልቻልኩም። እና ዛሬ አሁን ሲገባኝ ዛሬ አውቃለሁ። ስር የሌለው ዛፍ ቶሎ ብሎ ይወድቃል። ዳር ልበልል የትዝታ ነገር እስኪ
ሙዚቃን መቼ ጀመር? ከጊሌ
8 አመት በፊት ሬጌ ባንድ ጫወት ነበርኩኝ። በእንግሊዝኛ ዘፈን ነበርኩኝ። መጀመሪያ ዘፈን በጣም የወደድኩት የሙሉቀን መለሰ ዘፈን ነበር፣ ተነሽ ከልቤ ላይ የሚባል ዘፈን። በጣም ደስ የሚል ዘፈን። አሁን ይህን ዘፈን አንድ ፓርትነር ነበረ፣ ጓደኛ እናሱ ሬጌ እንሰራ ነበር። እባክህ ይህን ዘፈን እናድርገው እስኪ እንሞክረው አልኩት። እሺ ያለኝ እና በሬጌ ስታይል አድርግ ነው። ይሄ መጀመሪያ ጊዜ በአማርኛ ዘፈን ያንን ዘፈን ነበረ። ትሰምኛለሽ አማርኛ በጣም ጥሩ ማለት ግን ሞከራለሁ ብዬ ሞከርኩ። ሀበሻው ነጩን ሁሉቹ በጣም ወደዱት። ስለዚህ ቀስ ብዬ አማርኛ መስራት ጀመርኩኝ። 7-8 ዓመት በፊት 90% ፋንክ፣ ጄዝ፣ ብሉዝ፣ ሬጌ ሰማ ነበርኩኝ እና ትንሽ አማርኛ አለ ብዙ አልነካውም። ግን ዛሬ ይህን አማርኛ ሙዚቃ ስሰማ እና ስዘፍ ነው በጣም ሰው ወደ ቤቱ ሲመለስ እንደዚህ ነው የኔ ልብ የሚያስብ ወደ ቤቴ ወደ እውነት ቤቴ ተመለስ።
እነዚህን ዘፈኖች ያንተ ተመልካቾች ወይም ያንተ አድማጮች ኢትዮጵያውያንም ደግሞ በጣም በርካታ እስራኤላውያንም ናቸው አይደል?
አዎ አዎ። በኢትዮጵያ ብቻ ማደል እስራኤል ብቻ ማደል ፈረንሳይ ይስሙዋል አንዳንድ ጊዜ በዩኬ በኢንግላንድ በጣም ትልቅ ማጋዚን አዲስ ዘፈን አወጣው ሰላም ይባል በአማርኛ ነው እና ቪዲዮ ኢትዮጵያ ሄጄ ቪዲዮ ቀርጬ እዚያ ሙዚቃ ቪዲዮ ያን ማጋዚን ክላሽ ማጋዚን ይባል ነው በጣም ትልቅ ማጋዚን ነው ዩኬ እሱም ፓብሊሽ አደረገ ለሙዚቃው ለዘፈኑ። ፈረንሳይም ይሰማዋል ጀርማኒም ይሰማዋል። ወደ ኮንሰርት ሲመጡ 80% ነጮች ናቸው እና 20% ሀበሻ ናቸው። ያስቃል። አማርኛንም ዘፍን ግን ብዙ ነጭ ይመጣል እና ይሰማል ሙዚቃውን። በጣም ያስደስተኛል። ፓሪስ ኮንሰርት ነበረ፣ ክራኮቭ ፖላንድ ኮንሰርት ነበረ እና ስፔን ጊብራልታር የሚባል ቦታ እዚያም ኮንሰርት ነበረ።
ኢትዮጵያ ሄደህ የመዝፈን እድሉ ገጥሞ ያውቃል?
ኢትዮጵያ መጀመሪያ የሄድኩኝ በዚህ አመት በአምስተኛው ወር ኢትዮጵያ ነበርኩኝ 2 ሳምንት መጀመሪያ ጊዜ ይኸውልሽ በእኔ በአራት አመት የኢትዮጵያን ለቀኳል
33 ዓመት በኋላ።
አዎ ተወለድኩት ጎንደር ነው የነበረ ጎንደር አካባቢ ደባርቅ የሚባል ቦታ። ወደ ጎንደር መመለስ በጣም ፈለግኩኝ ግን ጊዜ አልነበረም ለምን ብዙ ኮንሰርት በዚያ ጊዜ ገባና ስለዚህ መመለስ ወደ እስራኤል ተመለስኩኝ። አላመንኩኝ ግን እንደ ቤቴ ነበር፣ ሁሉ ደህና ነበር። ብዙ ካልቸር አለ፣ ብዙ ሙዚቀኛ አገኘሁኝ እና መብሉ በጣም ጥሩ ነው። አይ መብሉ
ወደድከው?
ጥሩ ነው። በጣም ወደድኩት።
የትኛውን ወደድክ?
መጀመሪያ እኔ እንጀራ እና ሽሮ ወዳለው በጣም እዚያ በላይ ድንሽ በላው፣ ክክ በላው፣ ጥፍ በላው፣ ሁሉ ይጥማል፣ ሁሉ ይጥማል። እዚህ ሀገር እንደዚህ ሀገር ማለት እንደ እስራኤል ሀገር ማለት እንደ ሀገር አይሆንም፣ አይሆንም።
በቃ ጉርደድ ሰንደቅ ደመቅ ያንተም ያን ስለብን ለመድ ወደድ ጋ ጋ ያንተም
ሳምሳ ማርጊኝ የተሰኘው የፀሐዬ ዮሐንስ ሙዚቃ ነው። ፀሐዬ ዮሐንስን አግኝተኸዋል?
ሳምሳ ማርጊኝ መጀመሪያ ያየሁት በዩቲዩብ ነው እና ፀሐዬ ዮሐንስ ሳየው ሲደንስ ሲስቅ ሲዘፍን ኤነርጂ አለው፣ በጣም ትልቅ ኤነርጂ አለው። በጣም ወደድኩት፣ እሱን ነው የወደድኩት። ዘፈኑን ሲዘፍን እንዴት ነው የሚዳንስ፣ እንዴት ነው ወደ ካሜራ ሚያይ፣ ሁሉን በጣም ወደድኩት። ስለዚህ ነው መጀመሪያ ነገር ይህን ዘፈን ማድረግ አለብኝ ያልኩት። በእኔ ኮንሰርት ሁልጊዜ ዳንስ አለው፣ ዘፍነን አለው፣ ብዙ ጊዜ ስቅ አለው፣ ኤነርጂ ነው እና እኔ አላወቅኩም ግን ነዋይ ደበበ እዚህ ሀገር መጣን ተገናኘን። ነዋይ ነጻፈው ይህን ማወቅኩት። ከዚያ በኋላ ለጓደኞቼ ይህን ዘፈን ባካችሁ ንስራ አልኳቸው። በጣም በጣም ወደዱት። በዚያ ጊዜ በርሊን ሴሽ የሚባል ሌበል መጡ፣ ወደ እስራኤል ሀገር መጡ እና እነሱ ላይቭ አኩስቲክ ቪዲዮ ያደርገዋል። ሆትሾት የሚባለው ስራ ነው እና ጊዜ ቀረ። እነሱ በል ሌላ ዘፈን አለ ዝም ብለን እናን በቪዲዮ እናድርገው በቪዲዮ እንቅረጸው እና ጥሩ ከወጣ በሉ እሺ አልኳቸው እና ያንን ሳብሳም እንዲያው ሪሄርሰል አላደርግንም ምንም አላደርግንም በል አንድ ጊዜ ቀዳ ነው ቪዲዮ ወጣ። ብዙ 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 ሰው ላይክ አረገ፣ ላብ አረገ፣ ሼር አረገ እና ለእኔ በጣም ደስታ ሰጠኝ። ደህና ነህ ሰው ይወድሃል ምናምን ይህ ዘፈን ነው ፊርማ የሰጠኝ። ይህ ሙዚቃ ማማርኛ መዝፈን ትችላለህ ተብሎ ፊርማ ተቀበልኩ።
እንግዲህ የዛሬው የጋቢና ቪዲዮ ጉዟችን በዚህ ይጠናቀቃል። የነገ ጊሊ ያሎ ሁለተኛው
ክፍል ይቀጥላል። ሳብሳ ማርግኝ ነው ዛሬ የለቱ ዘፈን።
አዎ እኔ ዛሬ
ተመችቶኛልና ዘብሎኛል ያለው ትገርምሻል። ፌስቡክ አትበያ ማህሪክ ላይ ሁልጊዜ ተከታተሉ፣ አስተያየቶቻችሁን ስጡን። በሰላም በጤና ያገናኘን እያልን ሰናበታቸው ስናስተናግዳቸው ያመሸነው ሄኖክ ሰማግዜርና
እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረ ነው። ሙዚቃውን በመምረጥ ዲጄ ፋትሱ ጉዟችን የሰመረ ይሁን እያልን ሰናበታለን። መልካም ምሽት። ሰናበታችሁ እንገናኛለን።